የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ዛሬ ቀኑ ሰኞ ጥር 18 2012 ዓ.ም ተመረቅ ነው። ፕሮግራሞቻችን እናስተዋውቃችሁ። በደምቢዶሎ ዩኒቨርሲቲ የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ ሳሉ በታጣቂዎች መታገታቸው የተነገረው 17 ተማሪዎች እንደወጡ ከቀሩ 50 ቀናት መቆጠሩን ቤተሰቦቻቸው ተናገሩ።
ዋን ቀን በዘመዳችን ጋር አላለቀሰኛ አልቀበርናቸው እያለ የድማ ቀን ቤተሰቡም ሁሉም አይምሮም የለም አዝማራችን አልተሰበሰበ መልቅሶ ያለ።
የፌዴራል ፖሊስ የወንጀል መከላከል ዘርፍ ኃላፊ ምክትል ኮሚሽነር ጀኔራል መላኩን ፋንታን ጠይቀናል።
የጠቅላይ ሚኒስትሩ ጽህፈት ቤት ጨምሮ ከፍተኛ የመንግስት አካላት ጉዳዩ ለጉዳዩ ትልቅ እንደ ትልቅ ኮንሰርን ተወስዶ በስፋት እየተሰራበት ያለበት ሁኔታ ነው ያለው።
እስከ ዝግጅቶቻችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ጽዮን ግርማ ነኝ። በቅድሚያ ግን ላጫጭር ዜናዎች ከሀብታሙ ስዩም ጋር ልተዋችሁ።
አመሰግናለሁ ጽዮን። በአሜሪካ የቅርጫት ኳስ ታሪክ ውስጥ ከገናናዎቹ መካከል እንዲሆኑ ኮቢ ቤን ብራያንት ከ13 ዓመት ልጁ ጄና ብራያንት ጋር ትናንት ካሊፎርኒያ ውስጥ በደረሰ የሄሊኮፕተር አደጋ መሞታቸው ታውቋል። ኮቢ ብራያንት ለ20 ዓመታት የሎስ አንጀለስ ሌከርስ ቡድን ቀንደኛ ጎል አስቆጣሪ ሆኖ ተጫውቷል። 5 የኤንቢኤ ቻምፒዮንሺፕ ድሎችን አስመዝግቧል። የ2008 እንደ አውሮፓውያን አቆጣጠር እጅግ ዋጋው የላቀ ተጫዋች ማዕረግንም ወስዷል። በቤጂንግና በለንደን ኦሎምፒኮች ሀገሩን ለወርቅ ሜዳሊያ አብቅቷል። ኮቢ ብራያንት በአሳዛኝ ሁኔታ በካላባስ ካሊፎርኒያ ሕይወቱ ሲያልፍ ገና የ41 ዓመት ጎልማሳ ነበረ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጠበቆች በመወሰኛ ምክር ቤቱ የክስ ሰሚ ችሎት ዛሬ መከላከያቸውን ማሰማት ይቀጥላሉ። በሌላ በኩል ፕሬዚዳንቱ ዩክሬን በዲሞክራቲክ ፓርቲው ተፎካካሪ ላይ ምርመራ እስከምትከፍት የምታገኘው የጸጥታ እርዳታ እንዳይለቀቅላት እንደሚፈልጉ በወቅቱ የብሔራዊ ጸጥታ አማካሪያቸው ለነበሩት ሰው ነግረዋል የሚሉ ዘገባዎች ብቅ ብለዋል። ያም ተከትሎ ዲሞክራቶች ምስክሮች ይጠሩልን የሚለውን ጥያቄዎቻቸውን እንደገና አንቀሳቅሰዋል። የቀድሞ የፕሬዚዳንቱ የብሔራዊ ጸጥታ አማካሪ ከሚያወጡት መጽሐፍ የተገኘ የተባለውን ውንጀላውን ትናንት በቀዳሚነት የዘገበው ዘ ኒውዮርክ ታይምስ ሲሆን፣ ያን ተከትሎ ለሰነዱ ቀረቤታ ያላቸው ሰዎች ያነጋገሩ ሌሎች የዜና ድርጅቶችም አረጋግጠዋል። አንድ የጆን ቦልተን ጠበቃ እንደተናገሩት መጽሐፉ በይፋ ከመውጣቱ በፊት ምስጢራዊ መረጃን በተመለከተ በሚካሄድ መደበኛ ፍተሻ ተመርምሮ እንዲያልፍ ከአንድ ወር በፊት ለብሔራዊ ጸጥታ ምክር ቤት ተልኮ ነበረ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔትንያሁና እንደ አውሮፓውያን አቆጣጠር በመጪው መጋቢት መጀመሪያ በሚያካሄዱት ምርጫዎች የሚፎካከሯቸው የቀድሞ የሀገሪቱ የጦር ኃይሎች አዛዥ ቤኒ ጋትስ ዛሬ ሰኞ ከዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጋር በዋይት ሀውስ ለየብቻቸው ይነጋገራሉ። ትራምፕ ሁለቱን በዋይት ሀውስ ተቀብለው ሲያነጋግሩ ለረጅም ጊዜ ሲጠበቅ የቆየውን የእስራኤልና ፍልስጤማውያን ግጭትን ለመፍታት ያለመቅዳቸውን በዝርዝር ያስተዋውቋቸዋል ተብሎ ይጠበቃል። ባለፈው ሳምንት ቱርክ ውስጥ በደረሰው ከባድ የመሬት ርዕደ መሬት ሳቢያ የሞተው ሰው ቁጥር 39 መድረሱን የሀገሪቱ አደጋ ደራሽ መስሪያ ቤት አስታውቋል። ኤልዛጊ የተባለውን የቱርክ ምስራቃዊ ክፍል ግዛት አርብ ማታ ያናወጠው በመለኪያ መሳሪያ በሬክተር ስኬል 6.8 ያስመዘግበ ርዕድ ነው። 4000 የሚሆኑ ፈጥኖ ደራሽ ሠራተኞች በከባዱ ቅዝቃዜ ሁኔታ ውስጥ ተሰማርተው በመሳሪያ አማካኝነት ፍርስራሹን ሲቆፍሩ ቆይተዋል። ጽዮን፣ ለአሁኑ ያሉኝ አጫጭር ዜናዎች እነዚህ ናቸው።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። በደንብ ዶሎ ዩኒቨርሲቲ የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ ሳሉ በታጣቂዎች መታገታቸው የተነገረው 17 ተማሪ ወጡ ከቀሩ 50 ቀናት መቆጠሩን ቤተሰቦቻቸው ተናገሩ። በሌላ በኩል የመንግስት ባለስልጣናትና የጸጥታ ኃላፊዎች በተማሪዎች ጉዳይ ላይ እርስ በርስ የሚቃረን መረጃን በመስጠታቸው በማህበራዊ ሚዲያ በሚደረግ ቅስቀሳ ወቀሳ እየደረሰባቸው ነው። በተጨማሪም ተማሪዎቹ ከቤተሰቦቻቸው ጋር በማገናኘትም ሆነ ትክክለኛ መረጃን በመስጠት በኩል ባሳየው ዝምታ ፓስታይት ሰጪዎች እየተወገዘ ነው። ዛሬ ለአሜሪካ ድምጽ ያነጋገራቸው የፌደራል ፖሊስ የወንጀል መከላከል ዘርፍ ኃላፊ ምክትል ኮሚሽነር ጀነራል መላኩ ፋንታ የጠቅላይ ሚኒስትሩን ቢሮ ጨምሮ ከፍተኛ የመንግስት ባለስልጣናትና የጸጥታ አካላት ሁኔታውን በትኩረት እየተከታተሉት ነው ብለዋል። በሚገኘው ደምቢዶሎ ዩኒቨርሲቲ ውስጥ ከሁለት ወራት በፊት የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመሄድ ላይ ያሉ በጋምቤላና በደምቢዶሎ መካከል ተማሪዎች መታገታቸው 50 ቀናት ማስቆጠሩንና የልጆቻቸውን አይና ለማየታቸውን ቤተሰቦቻቸው እየተናገሩ ነው። ሞናምን በላይ የተባለች ተማሪ አባት አቶ በላይ አበበ ተስፋ ቆርጫለሁ ይላሉ።
አንድ ቀን ተዘመዳችን ጋር አላለቀስና አልቀበርናቸው እያለ የትና ቀን ቤተሰቡም ሁሉም አይምሮም የለን አዝማራችን አልተሰበሰበ ልቅ ስለ ያለ ወይ ሞተዋል ብለው ቢያስረዱን አንድ ቀን ዘመዳችን ተሰባስበን አልቅሰን ብንቀመጥ ይሻለን ነበር። ምን ሰው አለ ህግ አለ ማለት ነው? ህግ ካለ ማመስ እንጂ ነበረ እንኳን የሰው ልጅ የዳክል ሰው ጠፍቶ በአንድ ሰው ነፍስ እንኳን ወተ ሲሻል ስንት ሆን እንግዲህ ልቅ ሰውም ይሆን መንግስት ይዳጭ።
ለአቶ በላይ አበበ ድምጽ ጥራት ይቅርታ እየጠየቅን የተናገሩት ወይ አልቅሰን አልቀበርናት፣ ሌትና ቀን እንዲሁ ቤተሰቡ ለቅሶ ላይ ነው። አእምሮም የለንም፣ አዝመራችንንም አልሰበሰብንም፣ በለቅሶ ነው ያለ ነው። ወይ ሞተዋል ብለው ቢያስረዱን አንድ ቀን ዘመድ ሰብስበን ብንቀመጥ ይሻልን ነበር። ህግ ቢኖር መች ይህ ሁሉ ይሆን ነበር ካሉ በኋላ አያይዘው
ብናገር ብናገርም ያው የአሞራ ጩኸት ነው ያለብን። የአሞራ ጩኸት ብናደርጋለን። አሁን ማዝለን መቀመጥ ነው እንጂ እዚህ ባለ ቦታ ዩኒቨርሲቲ ይፈቀዳል? ንግስ አለማ ሰው ካለማ እንደዚህ ባለ ቦታ ይፈቀዳል ዩኒቨርሲቲ? የሰው ልጆች ታክተው እንደ ከብት እንደ ቆመን ቆልበት ቦታ የተሰቡ ስራ ይሰራ? የዚህ ሁላ ስራ አይሰራ። መልቅሶ ነው መዞር ነው። ስራችንም አመተ ደግመ የእኛ ዛ አዝመራት ከብትና አምራ ነበር። የአምራ ቦታ ላይ የከብት ስት ነው ማገራቸው ገጠር ያለን ገጠር ነው እየተበደረ ነው። ይህም ዙረን አሁን ምን ያደርጋል ምን የተቀመጥ ነው።
የሌላዋ ጤናለም ሙላቴ የተባለች ተማሪ ወንድም ታረቀ ሙላቴ በበኩሉ የተማሪዎች መለቀቅ ከተነገረ በኋላ እህታቸውን ሲጠብቁ ቢቆዩም እንዲያውም ከዛ ወዲህ ድምጿን መስማት እንዳቆሙ ይናገራል።
እናገናኛቸዋለን ይነገርኛሉ። ምክንያቱም ይህን የተናገረ አካል ለቋቸው ከሆነ እንዲያይም አለቆ ከሆነ ደግሞ ስታፍ ነው የቅርሳቡ ደግሞ እንዲ ለሚፈልጋል የሚል ነገር ስኮያል እንጂ መንግስትም እየዋሸ ነው። በአንድ በኩል ህገወጥ ሆነ ያዛቸው ይላል፣ በአንድ በኩል ደግሞ ተለቀው ይላል ያዝ ይላል በዚያ በኩል። ስለዚህ መንግስትም እየዋሸ ስለሆነ ያደነ ዞሮ ነው አሁን ነገ ስለማ ስልፍ አድርገንም ሆነ እንዳንጮ ዞሮ ዞሮ መንግስትም ሰምቶታል። እና ያለን አሁኛ ሀይ የምንለው ቦታ ነው ያጣ ነው።
የግርማነሽ ወላጅ አባት መሪጌታ የኔነህ ሙላት ለልጃቸው ጥሩ ነገር በመመኘት ተቸግረው እንዳስተማሯት ይናገራሉ።
ግን ተቸግሬ ካስተማርኩ በኋላ ግን ራሷን አውቃ ቢያንስ ብትጨርስልኝ ሁሉን ነገር ብታደርግ አገርም ትረዳለች፣ ለእኔም ለወላጆችም ትረዳለች። ያ ባይሆን ግን ስራ ባታገኝ ግን በስምንትም በአስርም ራሷን አውቃ ልትመራ ትችላለች። በተለያየ ገበያ በምንም በምንም ብላ አውቃ ታድራለች በሚል ነው እንደዚህ ያለ ተስፋ ይዘን ያስተማርኳል።
የሙሉ ዘውዴ ወላጅ አባት በበኩላቸው የመንግስት ቸልታ ግራ እንዳጋባቸው ይገልጻሉ።
እኛ ለመንግስት ያው እያሳወቅን ነው። መንግስት ግን የሚያክል ተከታትሎ ተቦታው ድረስ ፍለጋ ማገዝ አልተቻለም። አሁን መንግስት እኛ ምን እንደሆነም አልገባንም። ብቻ ነው ልጆች ይለቀቃሉ የሚሉ ግን ይለቀቁበትም ነገር አላመቻችም። እኛም እንግዲህ የሚታወቅ ነው ቦታችን ገጠር ቦታ ነው። ምንም የኛ አቅም ያስለቀቅ አልተቻለም። ሄ ምን እናደርጋለኛ ለመንግስት አሳወቅ ነው።
የሳምራዊት ቀሬ ወንድም ነው ተከታዩ።
ምንም የተለቀቀ ሰው የለም እስካሁን ድረስ የደወለ ሰውም የለም። የተደወለለት ወላጅ የለም። ምንም ነገር የለም። በቃ
ካነጋገርናቸው ወላጆች በኩል ተደጋግሞ የሚሰማው ይኸው ነው። ልጆቻቸው መታገታቸውን ይደወልላቸው ከነበረ ስልክ እንዲሁም ከአንዲት ተማሪ ሰምተው እንደነበር፣ በኋላ ደግሞ መንግስት 21 ተለቀቁ፣ 5 የዩኒቨርሲቲው ተማሪዎችና 1 የአካባቢው ተማሪ በእገታ ላይ ናቸው አሉን የሚል፣ ተለቀቁ ከተባሉት ውስጥ አንድም የተለቀቀ ተማሪ እንዳለ ደግሞ አልሰማንም ነው። የተማሪዎቹን መለቀቅ ለሀገር ውስጥ መገናኛ ብዙሃን ተናግረው የነበሩትን የፕሬስ ሴክሬታሪ ኃላፊ አቶ ንጉሱ ጥላሁንን ለማብራሪያ በተደጋጋሚ ፈልገን ልናገኛቸው አልቻልንም። ከዚህ ቀደም የተለቀቁ ተማሪዎች በመንግስት እጅ ናቸው፣ ተጣርቶ ይለቀቃሉ፣ የታገቱትንም ለማስለቀቅ እየተሰራ ነው ያሉን የኦሮሚያ ክልል የአስተዳደርና የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱንም መልሰን ልናገኛቸው አልቻልንም። በሌላ በኩል ዛሬ የፌዴራል ፖሊስ የወንጀል መከላከል ዘርፍ ኃላፊ ምክትል ኮሚሽነር ጀነራል መላኩ ፋንታን አነጋግረናቸዋል።
ከዚህም ቀደም ተማሪዎች ለዚህ የተወሰዱ ተማሪዎች ነበሩ። ኦልሬዲ እነሱን የሀገር ሽማግሌዎች እና በአካባቢ ያለ የጸጥታ መዋቅር በጋራ ሁሉ ተለቀዋል። ልጆቹ ጉዳዩ በዚህ በዩኒቨርሲቲዎች አካባቢ ባለው ግጭት መነሻ ተደርጎ የተፈናቀሉ ተማሪዎች እዛም እዚህም ስላሉ በዛ ምክንያት የተደረገ ነው። ኦልሬዲ በዛ መልክ የተለቀቁ አሉ። አሁንም ጠፉ ልጆች አሉ፣ ተወሰዱ የሚል አለ፣ ጠፉ የሚል ወላጆችን ያመለከቱት አለ። በዛ መልክ እነኚህ ተማሪዎች በትክክል ተወስደዋል ያልተወሰዱም የት ነው ያሉት የሚል ከዩኒቨርሲቲውም ከተለያየ መንገድ ከወላጅ ማጣራት ተደርጎ እነሱን የእነሱ ስራ ያው እየተሰራ ነው ያለው ማለት ነው። ከፍተኛ ትኩረት ተሰጥቶት እየተሰራ ነው በመንግስት ደረጃ፣ በሀይል ግን በከፍተኛ አመራሮች ደረጃ ከህብረተሰቡ ጋር በአካባቢው ከሚገኝ ጸጥታ መዋቅር ጋር በስፋት የተሰራ ነው። ግን ልጆቹ የት ናቸው የሚለውና የተለያዩ ማረጋገጫዎችን መያዝ ስለሚያስፈልግ እዚያ ላይ በስፋት የተሰራ ነው።
እንደሚያስታውሱት በእኛም በሬዲዮ ፕሮግራም በተደጋጋሚ ወላጆች እየተናገሩ ነው እና በመንግስት በኩልም በባለስልጣንም በጸጥታ አካላትም አንዳንድ የተምታቱ መረጃዎችም አሉ እና እንደው ግልጽ ለማድረግ ሁኔታውን እነዚህ ተማሪዎች ከደምቢዶሎ ዩኒቨርሲቲ ወጥተው ወደ ጋምቤላ ሲሄዱ መሀል ጫካ ላይ ነው የታገቱት የሚል ነበር መጀመሪያ። በኋላ ላይ ደግሞ ተለቀዋል ተባለ። አሁንም እርስዎ እንደጠቀሱት የተለቀቁ ተማሪ አሉ እያሉ ነው። እነዚያ የተለቀቁት ተማሪዎችን ለምን ወላጆቻቸው ማገናኘት አልተቻለም?
ተማሪዎች ትምህርት ሲያቋርጡ በተለያዩ መንገድ ወደ የቤተሰቦቻቸው ለመሄድ እንቅስቃሴ ሲያደርጉ ነበር። ይሄ ተማሪዎች ያንን እንቅስቃሴ ሲያደርጉ ማን ተማሪ ጠፋ የትኛው የሚለውን ነገር ተማሪዎች ተሰብስበው በወላጅ መረጃ ካልሆነ በስተቀር ብዙ ሺህ የሆነ ተማሪ ስለሆነ የትኛው ነው የሚል ነገር ማወቅ አይቻልም። ግን ከተማሪዎች መካከል ጥቆማ በመምጣቱ በዚያ ጥቆማ ላይ ተመስርቶ ወደ ጋምቤላ ሲሄዱ የነበሩ ተማሪዎች ይሄ በወቅቱ በአካባቢው ያለው የመከላከያ ሰራዊት እና አካባቢ ጸጥታ ከሽማግሌዎች ጋር ሆኖ ልጆቹን አምጥቶ ለዩኒቨርሲቲው አስረክቧል። በመጀመሪያ አካባቢ ማለት ነው። አሁን ከዚያ በኋላ የተወሰኑ ልጆች አሁንም አልተገኙ የሚል የወላጆች አቤቱታ ተሰምቶ ወላጅ ያነሳው ነገር ልጆቹ ትክክል ዩኒቨርስቲ ተማሪዎች ናቸው የሚል ማጥራት ስራ ተሰርቷል። ባይዘ ወይ በዛን ሰዓት የጠፉት መጀመሪያው ላይ ዩኒቨርስቲ ተማሪዎች ብቻ ሳይሆን በአካም ላይ ያሉ ተማሪዎች ተወሰኑ ተማሪዎች ነበሩ። እኛ ኦልሬዲ ለዩኒቨርስቲ የተረከሙና ሌሎችም በዛ አካባቢ ለወላጆቻቸው እንዲደርሱ ተደርጓል። አሁን እንደሚቀሩ የተባሉት ልጆች በትክክልም ቀርተዋል ወይስ ጠፍተዋል የሰልጠፉ የሚለው ማረጋገጥ ከተደረገ በኋላ የት ነው ያሉት፣ እንዴት እናገኛቸዋለን የሚል በስፋት የተሰራበት ነው ያለው። ይሄ ከአካባቢ ማህበረሰብም ከአካባቢ ጸጥታ መዋቅርም እኛም የፌዴራልና የመከላከያ በጋራ በመሆን በችም ከተማ ከብቻን ሰሌላው አመራር ከጋራ እየሰራ ያለበት ሁኔታ ነው ያለው። ተጨባጭ መረጃ ይሄ ነው።
ስንት ናቸው እነዚህ ቀሩ የተባሉት ተማሪዎች?
እንግዲህ አሁን በተጨባጭ እየደረሰን ያለው ስድስት ተማሪ ነው። ስድስት ተማሪ ቤታቸው የገቡና እየተመለሱም ደግሞ እየተመዘገቡ ስላሉ እንደገና አሁን ወደ ትምህርታቸው ጀምሮ ስለተባሉ ሬጅስትሬሽን ስላለ በዛ የሚጣራ ነው። የቁጥር ጉዳይ ስላቸው ያደርጋል አምስት ስድስት ሰባት ስምንት እያለ ሰው ያነሳል። ግን አሁኛ በተጨበጠ ተነጋግረንበት እየሰራበት ያሉ ስድስት ሰዎች ነው። ሌላ ደግሞ እንደዚሁ የተጨመረ ነገር ካለ እያከልን የምንሰራበት ነው ማለት ነው።
እኔ አሁን 17 ተማሪዎች ሊስት አለኝ። 50 ቀን ሆኖታል ይሄ ጉዳይ። 17 ተማሪዎች ሊስት አለኝ። ከ17ቱ የ8ቱን ተማሪዎች ወላጆች አነጋግሬ ያለው ልጆቻቸው መጥፋት ከጀመሩበት ጊዜ ጀምሮ ለ50 ቀናት ያህል ድምጻቸውን እንዳልሰሙ ነግረውኛል።
አዎ እንግዲህ አሁን የ8ቱ ሰዎች ወላጆች ልክ ከአንቺ ጋር ኮሚኒኬት ያደረጉት ከእኛም ጋር ኮሚኒኬት ያደረጉ መወቅ ክሊኒ በሆነ መረጃ ላይ ልንሄድበት እንችላለን። እንዳልኩሽ በርካታ ተማሪዎች በተለያየ መንገድ ወደ ቤተሰቦቻቸው ሲሄዱ ነበር። ገሚሱ በጋምቤላ ሄዱ፣ በአውሮፕላን ወደ ቤተሰቦቹ ይሄዳለ። ገሚሱ ደግሞ በዚህ በነቀምት አድርጎ በመኪና ወደ ቤተሰቦቹ የመጣ አለ። ሌላው ደግሞ የተመለሰም አለ። አሁን ይሄ በጣም ወሰብሰብ ያለና በተለያየ መንገድ ሊጠራ የሚፈለግ ጉዳይ ነው። እኛ አሁን የተማሪዎች ጠፉ ባለው ነገር እኛም ብቻም ሳይሆን በመንግስትም ደረጃ የሚያስጨንቅ የሚያሳስብ ጉዳይ ነው። ወላጅም ሲያመለክት በመሰረት ሴንሰር ግን እየሰራ ነው ያለ ነው። መረጃውን ካገኘንበት ታይም ጀምሮ በስፋት ስንሰራበት የቆየ ነው። የመጀመሪያውን የተለቀቁትን ኦልሬዲ በግልጽ በመንግስትም ደረጃ መረጃ ተሰጥቷል። ግን አሁን መረጃ ሰጡኝ የምታያቸው እኛም ጋር መጥተው መረጃ የሚሰጡን በዛ መረጃ ላይ ተመስርተን ለእናንተ ርቀት ባላቸው ከሚዲያም በላይ በእኛ ቀርበው ከነገሩ በሚሰጠው መረጃ ላይ ተንተርሱ ደግሞ ቀጣይ የተሻለ ስራ መስራት።
አብዛኞቹ ከገጠር አካባቢ በመሆናቸው አማራ ክልል ባህር ዳር ድረስ ሄደው ማሳወቃቸውን ለመንግስት ባለስልጣናት፣ ሁለቱ እንደውም ደምቢዶሎ ድረስ ሄደው እዛ ላለው ኮማንድ ፖስት ጭምር ማነጋገራቸውን ነግረውናል። ከዛ በተረፈ ደግሞ ማህበራዊ ሚዲያ ላይም ቅስቀሳዎች እየተደረጉ የተማሪዎቹ ፎቶም እየተለጠፉ ይታያሉና የለንም ነው መረጃው የምትሉ?
በማህበራዊ ሚዲያ የሚተላለፈው መረጃ ሁሉ ትክክል ነው ብሎ መውሰድ አይቻልም። ለምሳሌ ጠፉ ተብሎ ከሚነገሩት ተማሪዎች አንዳንዶቹ በትክክል የዩኒቨርስቲ ተማሪዎች ያልሆኑ ያየነው አለ። መጀመሪያም ጠፉ ተብሎ ሲነሳ ከነበረው በትክክል ያልሆኑ ነበሩ። ይህንን የዩኒቨርሲቲ ትምህርት ተቋማት ሚኒስትርም ወይም ከፍተኛ ትምህርት ተቋማት ሚኒስትርም በጋራ ምስል ገመጥም ያገኘናቸዋል። በሶሻል ሚዲያ የሚተላለፈው አንዳንዴ የተለያየ ጠቀሜታ ላይሆን ሲባል የሚደረግ አለ። እኛም ከሶሻል ሚዲያው ከምንም በላይ በትክክል ልጆች ጠፍተዋል እኒህ ልጆች እውነትም ጠፍተው ወይስ ወደ ቤተሰቦቻቸው ወይስ ሌላ አካል አግቷቸው ወይስ ራሳቸው ተደብቆ ወይስ በፖለቲካ ኮንሰፕሽን ወይስ ለምንድን ነው የሚለውን ነገር በትክክል አጥንተን ልጆቹ ተገኝቶ ወደ ቤተሰቦቻቸው የሚመለሱ የመስራት ጉዳይ ነው የሚያሳስበን።
ለማድረግ ማህበራዊ ሚዲያውን እንተወውና ጉዳዩን ግልጽ ለማድረግ አሁን በግልጽ ልጆቹ በታጣቂዎች ታግተዋል አልታገቱም? የተማሪዎች በታጣቂዎች አሉ የሉም?
እኛ ልጆች ጠፍተዋል የሚል የቤተሰቦች እና ቤተሰቦችን ብቻም ሳይሆን የክልሉ መንግስት እንዳመለከቱ ቤተሰቦች እንዳመለከቱ አሳውቆን በጋራም አይተን የጠፉ ልጆች መገኘት አለባቸው የሚል ስራ እየሰራ ነው። ቀደም የተመለሱ ልጆች በግልጽ ተገልጿል። አሁንም ደግሞ ያመለከቱትን ሰዎች እየፈለግን ታግተዋል፣ አልታገቱም፣ ታጣቂ ያገታቸው ሌላ ምን ሆነ፣ ይሄ በተጨበጠ ነገር ላይ የሚወራ እንጂ ምንም ታጣቂ በዛ አካባቢ ጸረ ሰላም ኃይል በዛ አካባቢ ስላለ በእነሱ ብቻ ታግቷል የሚል የተጠበቀ መረጃ ሳይኖር ታጣቂ አግቷል ብሎ መናገር የሚያስችል ነገር የለም። በዋናነት ግን ልጆቹ ዲሳፒር ሆነዋል። ሰው እነኝህ ልጆች እንዴት አግኝተን ለቤተሰቦቻቸው ወይም ለአካባቢያቸው መድረስ አለባቸው የሚለው በተለያየ መንገድ የመስራት ጉዳይ ነው።
ይህ ጠቅላይ ሚኒስትሩ ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁን እንደዚሁም ደግሞ የኦሮሚያ ክልል የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ቃለ ምልልስ አድርገንላቸው ነበር በእኛ ሬዲዮ ጣቢያ። በታጣቂዎች በኦነግ ሸኔ ተማሪዎቹ መታገታቸውን የተወሰኑት መለቀቃቸውንና መንግስት እጅ መሆናቸውን ገልጸውልን ነበር እና አሁን እርስዎ የሚሰጡ መረጃ ደግሞ የተቃረነ ነው።
እንግዲህ አሁን እያልን ያለ ነው ልጆች መጥፋታቸውን ወይም በተለየ መንገድ የተለየ ትርጉም ሊሰጡ ይችላል። ታግተዋል፣ ጠፍተዋል፣ ዞሮ ዞሮ ልጆቹ ከፍላጎታቸው ውጪ ተይዘዋል፣ በዚህ አግባብ አግኝተናል። አሁን የታገቱት ስለታገቱት ልጆች ነው እያወራን ያለን። ስለ አሁን ስለጠፉ ወይም ታገቱ ከሚባሉ ልጆች ነው እያወራን ያለን። ስለዚህ በአካባቢው ላይ ሸኔ የሚባል የታጠቀ ኃይል እንደሚንቀሳቀስ ግልጽ ነው። ይሄ ሸኔ የሚባለውን ጸረ ሰላም ኃይል ህብረተሰቡም፣ የአካባቢው ጸጥታ መዋቅርም፣ የፌዴራልም የአካባቢውን ሰላም እያወቀ ስላለ በዛ ላይ የሚሰራው ስራ አለ፣ በግልጽ የሚታወቅ ማለት ነው። ስለዚህ እንደኚህ ልጆች በትክክል በእነሱ ታግቷል፣ በእነሱ ቁጥጥር ስር ውሏል የሚለው ነገር አልጠራም። ከዛ ውጭ ግን አልተወሰዱም ወይም አልጠፉም የሚል ነገር የለም። ስለዚህ አንድም በእነሱ ሊሆን ይችላል፣ አሊያም በሌላ የጸረ ሰላም ኃይል ሊሆን ይችላል፣ አሊያም በሌላም በሌላ መንገድ ሊሆን ይችላል። ግን ልጆቹ አሁን ባልነው መንገድ ችግር ውስጥ ናቸው የሚል ማመልከቻ ስለመጣ እየሰራንበት ያለ ነው። ይህ ማለት ከአቶ ንጉሱ ጥላሁን ከሰጡት ሀሳብ ወይም ከሌላውም አካል የሚቃረን ነው የሚቃረብ አይደለም። የአማርኛ ልዩነት ካለ መስለ
የሚቃረነውማ በትክክል ታግተው በመንግስት ኃይል የተወሰኑትን አስለቀቀናል፣ የተወሰኑትን ደግሞ ለማስለቀቅ እየሰራን ነው ብለዋል። ሁለቱም ያሉት ይሄንን ነው። እንግዲህ ሁለቱም ድምጻቸውን በአየር ላይ በመዋል
አሁን ምን እያነሳ ያለሁት ከዚህ የተለየ ነገር አለ? የተለቀቁ ልጆች አሉ ብዬሻለሁ። የተለቀቁ ልጆች አሉ፣ አሁንም ደግሞ የጠፉ ልጆች አሉ። እነኚህን ልጆች በማፈላለግ ላይ እንገኛለን። አሁን በዛ ላይ ነው። እናንተ አሁን ከዚህ የተነሳ ከዚያ የተነሳ ከዚህ የተነሳ የሚጣረዙ ሀሳቦችን ፍለጋ ሳይሆን ፋክቱን ማግኘት ነው ያለባቸው እንጂ አራት አምስት መሰለኛ ጥያቄዎችን ማምጣት ምንም ፋይዳ የለውም። ግን ምንም የተለያየ ሀሳብ አይደለም እየተገለጸ ያለው። ያረዳዳቸው ካልሆነ በስተቀር
የሚጣረሱ ሀሳቦችን መፈለግ ሳይሆን ትክክለኛ መረጃን ለህዝብ ለማድረስ መሞከር ነው። እሺ፣ ስለዚህ መቼ ነው የደረሳችሁበትን መረጃ ለቤተሰብ የምታሳውቁት?
ይህንን በመንግስት ደረጃ የሚገለጽ ይሆናል። በእኛም ደረጃ በማናቸውም መንገድ ይገለጻል። ግን ዋናው ነገር አንቺ እንድትገነዘብ የሚፈልገው የጠቅላይ ሚኒስትሩ ጽህፈት ቤት ጨምሮ ከፍተኛ የመንግስት አካላት ጉዳዩ ለጉዳዩ ትልቅ እንደ ትልቅ ኮንሰርን ተወስዶ በስፋት እየተሰራበት ያለበት ሁኔታ ነው ያለው። በተለይ ደግሞ ጸጥታ መዋቅሩ በጥብቅ ሁኔታ እየሰራበት ነው ያለው። ስለዚህ ውጤቱን ማስ ይቻላል መግለጽ ይቻላል ማለት ነው። ምንም የሚደበቅ ነገር አይኖርም።
በሌላ በኩል አሁን ማምሻውን በአማራ መገናኛ ብዙሀን ኤጀንሲ የፌስቡክ ገጽ ላይ የሰፈረው የሀገሪቱ ከፍተኛ የመንግስት የስራ ኃላፊዎች ልዑክ በደምቢዶሎ ዩኒቨርሲቲ እየመከረ መሆኑን ነው። በሰላም ሚኒስትሯ ሙፈሪያት ከሚል የተመራው የመንግስት ከፍተኛ የስራ ኃላፊዎች ቡድን ከደምቢዶሎ ዩኒቨርሲቲና ከአካባቢው ማህበረሰብ ከጸጥታ አካላትና ከሀገሪቱ ሽማግሌዎች ጋር እየተወያየ መሆኑን መረጃው ጠቁሟል። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። አሁን ተከታዩ መሰናዶ ስፖርት ነው። ሀብታሙ ስዩም ከዚህ ከዋሽንግተን ዲሲ እንዲሁም ግርማቸው ከበደ ከአዲስ አበባ ዘርዘር ያሉ ስፖርታዊ ጉዳዮችን በተከታዩ ዘገባቸው ይዳስሳሉ።
አመሰግናለሁ ጽዮን። ኢትዮጵያን አትሌቶች የዱባይን ማራቶን ስለመቆጣጠራቸው የአፍሪካ አትሌቲክስ ኮንፌዴሬሽን በ2019 የአውሮፓውያን ዘመን ምርጦች ዝርዝር ውስጥ ኢትዮጵያንን ስለማካተቱ በዛሬው መሰናዶ እናነሳለን። ትናንት በደረሰ የሄሊኮፕተር መከስከስ አደጋ ሕይወቱ የተቀጠፈውን የአሜሪካ የቅርጫት ኳስ ገናና ኮቢ ብራያንትንም እንዘክራለን። ግርማቸው ከበደ ከአዲስ አበባ አብሮኛል። ግርማቸው እንዴት አመሸህ?
እግዚአብሔር ይመስገን ሀብታሙ፣ እንዴት አመሸህ?
ጥር 15 2012 በተደረገው የዱባይ ማራቶን በወንዶቹ ኢትዮጵያን አትሌቶች የሁለተኛ ደረጃ ላይ ከሚገኘው ኤሪክ ክፕሮኖ እና ለእንግሊዝ ከሚሮጠው የ12ኛ ደረጃን ከያዘው ዘላለም ባጫ በስተቀር ከአንድ እስከ 20ኛ ደረጃን ተቆጣጥረዋል። በውድድሩ አንደኛ የወጣው ኦሊኮ አዶኛ ሲሆን ጽዳት አበጀ ሶስተኛ ደረጃን አግኝተዋል። በሴቶቹም ኢትዮጵያውያን የድል መንበሩን ተቆጣጥረዋል። ከአንደኛ እስከ ዘጠነኛ ድረስ ተከታትለው ገብተዋል። ወርቅነሽ ደገፋ፣ ጉተነ ሾኒ፣ ባዳቱ ሄርባ የመጀመሪያዎቹን ሶስት ደረጃዎች ወስደዋል። ግርማቸው፣ የዱባይ ማራቶን ልዩ ይዘትና ድል ለኢትዮጵያን አትሌቶች የሚትሆኑ ፋይዳ አስቻገረን።
ሀብታሙ፣ በዚህ የማራቶን ውድድር ላይ በጣም በተደጋጋሚ ኢትዮጵያውያኑ ከማሸነፋቸው የተነሳ የዱባይ ማራቶን የኢትዮጵያውያን ማራቶን በሚል ነው የሚታወቀው። እንዲያውም ባለፈው አርብን በተካሄደው ውድድር ይሄንን ድል ማስመዝገብ ችሏል። እርግጥ ነው ብዙ ኬንያውያን በዱባይ ማራቶን አይሳተፉም። ምክንያቱም የዱባይ ማራቶን ስታሸንፍ የሚከፈለው ገንዘብ ነው እንጂ ከፍተኛ፣ ለመወዳደሪያ ስትመዘገብ ግን ለአትሌቶች የመወዳደሪያ ገንዘብ አይከፍልም። ያሸነፈው አትሌት ወንድም ሆነ ሴት $100,000 ያገኛል፣ የአሜሪካን ዶላር። ከዛ በኋላ ያሉት ደግሞ 40,000፣ 20,000 እያለ ይቀጥላል ማለት ነው። በዚህኛው ውድድር ኦሊካ አዱኛ እጅግ በጣም አስገራሚ የነበረ ውድድር ነው ያሸነፈው። በወንዶቹ ከ11 ያላነሱ አትሌቶች ከ2 ሰዓት ከ7 ደቂቃ በታች ማራቶኑንም በመግባት ታሪክ ነው ያስመዘገቡት። ወርቅነሽ ያን ያክል ተፎካካሪ ጠብቃታል ተብሎ አልተጠበቀም ነበር። ወርቅነሽ ደገፋ እሷም የ2017 ድሏን በመድገም አሸንፋለች። ለኢትዮጵያውያን አትሌቶች በጣም ትልቅ ትርጉም ያለው ነው ይሄ ውድድር ሀብታሙ፣ ምክንያቱም እንደ ውድድር ከፍተኛ ገንዘብ የሚገኝበት ውድድር ስለሆነ፣ ለምሳሌ በሴቶቹ ውድድር ከአንደኛ እስከ ዘጠነኛ ስለወጡ አትሌቶቹ ወደ $210,000 ይዘው ነው የሚመጡት በሽልማት መልክ። ይሄ ደግሞ ለኢትዮጵያ ኢኮኖሚ ራሱ የሚጨምረው ትልቅ ነገር ነው። ሌላኛው ደግሞ በዓለም ደረጃ ወርልድ ማራቶን ሜጀር መደረጋቸው በፊት የሚደረግ ውድድር ነው። እንደ ኦሊካ ላሉ ወጣት አትሌቶች ገና 20 ዓመቱ ነው። ስለዚህ ለእንደሱ አይነት አትሌቶች ግን እጅግ በጣም ከገንዘብ ሽልማቱ በተጨማሪ ለቀጣይ ውድድሮች እድል የሚሰጥ የማራቶን ነው የዱባይ ማራቶን። እና ደግሞ እነዚህ ትልልቆች ውድድሮች ከመደረጋቸው በፊትም የሚደረግ መሆኑ ተጨማሪ ጉርሻ ይሆናል ማለት ነው ለአትሌቶቹ።
ስቴትስ የቅርጫት ኳስ ታሪክ ውስጥ ከገናናዎቹ መካከል አንዱ የሆነው ኮቢ ቤን ብራያንት ከ13 ዓመት ልጁ ጂና ብራያንት ጋር ትናንት ካሊፎርኒያ ውስጥ በደረሰ የሄሊኮፕተር አደጋ መሞታቸው ታውቋል። ገና የሁለተኛ ደረጃ ተማሪ ያለ በቀጥታ በአሜሪካ ብሔራዊ የቅርጫት ኳስ ማህበር NBA ውድድሮች የገባው ኮቢ ብራያንት ለ20 ዓመታት የሎስ አንጀለስ ሌከርስ ቡድን ቀንደኛ ጎል አስቆጣሪ ሆኖ ተጫውቷል። በአሜሪካ ብሔራዊ ቅርጫት ኳስ ማህበር ታሪክ በ34 ዓመቱ 30,000 ነጥቦችን ማስመዝገብ የቻለ የመጀመሪያው ሰውም ነው። 5 የNBA ቻምፒዮንሺፕ ድሎችን አስመዝግበዋል። የ2008 እንደ አውሮፓውያን አቆጣጠር እጅግ ዋጋው የላቀ ተጫዋች ማዕረግንም ወስዷል። በቤጂንግና በለንደን ኦሎምፒኮች ሀገሩን ለወርቅ ሜዳሊያ አብቅቷል። ወጣቶች ስፖርትና ትምህርትን አቀናጅተው ለትልቅ ደረጃ እንዲደርሱ በሚያግዙ መርሃ ግብሮች ውስጥ ባለው ተሳትፎም አይዘነጋም። ሞቶ የቀሰቀሰው የሐዘን ድባብ መላው የማህበረሰብ መገናኛዎችን ተቆጣጥሯል። ታላላቆቹ የስፖርትና የፖለቲካ ዓለም ሰዎች ሐዘናቸውን እየገለጹ ነው። በአሜሪካ ቅርጫት ኳስ ታሪክ ከፍተኛ ነጥብ ያስመዘገበው ካሪም አብዱል ጀባር ከአትሌት በላይ የነበረ ሰው ሲል ገልጾታል ኮቢን። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የኮቢን የሞት ዜና መጥፎ ዜና ሲሉም ገልጸውታል። ኮቢ ብራያንት በአሳዛኝ ሁኔታ በካላባሳስ ካሊፎርኒያ ሕይወቱ ሲያልፍ ገና የ41 ዓመት ጎልማሳ ነበር። ግርማቸው፣ ወደ መጨረሻው ጉዳይ እንለፍ እስቲ። ኢትዮጵያውያን በአፍሪካ አትሌቲክስ ኮንፌዴሬሽን የ2019 ምርጦች ዝርዝር ውስጥ እንደተካተቱ ሰምተናል። በዚህ ጉዳይ ላይ ያለውን መረጃ እስቲ ያቀብለን
ሀብታሙ። ብዙም ኢትዮጵያውያን አትሌቶች በማይታወቁባቸው የሩጫ ዘርፎች ሁለት ኢትዮጵያውያን አትሌቶች በአፍሪካ አትሌቲክስ ኮንፌዴሬሽን የዓመቱ ምርጥ ወጣት አትሌቶች ተብለው ተመርጠዋል። ጉዳፍ ጸጋይ በ1500 ሜትር እንዲሁም ደግሞ ለሜቻ ግርማ በ3000 ሜትር መሰናክል ባሳዩ ብቃት በሴትና በወንድ የዓመቱ ምርጥ የአፍሪካ ወጣት አትሌቶች ተብለው ተመርጠዋል በአፍሪካ አትሌቲክስ ኮንፌዴሬሽን ወይም ደግሞ ሲኤኤ። ጉዳፍ በ1500 ሜትር በሴቶች ለኢትዮጵያ ሜዳሊያ ያስገኘች ሶስተኛው አትሌት ነች። ገና ይሄ ደግሞ እንዲያውም ብዙ የማይታወቁበት መሆኑን ኢትዮጵያውያን አትሌቶች በደንብ የሚያሳይ ይመስለኛል። ለሜቻም ተሸለመበት የውድድር ዘመን የአውሮፓውያኑ 2019 ብዙ የ3000 ሜትር መሰናክል ሩጫዎችን ያላደረገበት ነው። ነገር ግን በዓለም አቀፍ ደረጃ በትልቅ መድረክ ለመጀመሪያ ጊዜ በተወዳደረበት የዓለም አትሌቲክስ ሻምፒዮና ላይ በ3000 ሜትር መሰናክል የብር ሜዳሊያ ማስመዝገብ ችሏል። የብዙዎቹን ትኩረት እንዲያገኝ ያደረገው ግን የብር ሜዳሊያ ማግኘቱ ሳይሆን እስከ መጨረሻው ሜትር ድረስ ያደረገው ፉክክር ነበረ።
የቪኦኤ የስፖርት ጉዳዮች ዘጋቢ ግርማቸው ከበደ ከአዲስ አበባ በጣም አመሰግናለሁ።
በጣም አመሰግናለሁ ሀብታሙ። መልካም ምሽት ይሁንልህ።
ሀብታሙንና ግርማቸውን በጣም እናመሰግናለን። አድማጮች እንግዲህ ለምሽቱ የያዝናቸው አበይት ዘገባዎቻችን እነዚህ ነበሩ። በነገው ምሽት ሌሎች ዘገባዎችን ይዘን እንመለሳለን። አብሬያችሁ ፕሮግራሙን በመምራት ሳስተናግዳችሁ የቆየሁት ጽዮን ግርማ ነበርኩኝ። በማቀናበሩ ደግሞ ኤልያስ ገበየሁ አብሮን ነበረ። መልካም ምሽት። ደህና ደሩ።
Salam, 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 salam Kun Radio Sagale Amerikati.